ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። የቅዳሜ ጥቅምት 9 2017 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። በመስተንግዶው ቆንጅታዬ አብሬያችሁ አመሻለሁ። የፕሮግራሙ አቀናባሪ ደግሞ ንጉሶ ታምሬ ነው። እንደ ሁልጊዜው በአለም ዜና ዝግጅታችንን እንከፍታለን። በማስከተል በዲጂታል ወይም በአጠቃላይ በኢንተርኔት አጠቃቀም ዙሪያ ያለው ነጻነት ለተከታታይ 14 ዓመታት ማሽቆልቆሉን የፍሪደም ሃውስ ዓመታዊ ሪፖርት አስታውቋል። ኢትዮጵያም በጥናቱ ከተካተቱት ሀገራት መካከል አንዷ ነች። ይህንን ዘገባ ለዛሬ ይዘንላቸዋል። በኢትዮጵያ የአፋር ክልል ፈንታሌ ደገምገም እያደረገ ያለውና እስከ አዲስ አበባ የሚሰማው የመሬት መንቀጥቀጥ ዙሪያ ያሉ የተለያዩ ጉዳዮች በዘርፉ ባለሙያዎች ሰፋ ብለው ይተነተናሉ። በሁለተኛው አጋማሽ ደግሞ እንደተለመደው ሳምንታዊው የሙዚቃ ቃና ለመዝናኛችሁ ተሰናድቷል። እነዚህን ይዘን አብረናችሁ እናመሻለን። እናንተም አብራችሁን ቆዩ። አሁን ወደ ዓለም ዜና እናልፋለን።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የሶማሊያው ፕሬዝዳንት በሀገራቸው ጸጥታ እያስከበሩ ወዳሉ ሀገራቶች የሚያደርጉትን ጉብኝት ጀመሩ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ቅዳሜ ዩጋንዳ ካምፓላ ገብተዋል። የአሁኑ ጉብኝታቸው በሶማሊያ ጸጥታ በሚያስከብሩ አራት ሀገራት ከሚያደርጉት የመጀመሪያው ነው። ፕሬዝዳንቱ በካምፓላ ከዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጋር በጋራ ጉዳዮችና በአፍሪካ ህብረት የሶማሊያ ተልእኮ ሽግግር አትሚስ ዙሪያ እንዲሁም ቀጠናዊ ሰላምና መረጋጋትን በተመለከተ እንደሚወያዩ የሶማሊያ ፕሬዝዳንት ቤተ መንግስት መግለጫ አስታውቋል። ሐሰን ሼክ መሐመድ በቀጣይ በአፍሪካ ህብረት የሶማሊያ ተልእኮ አባል ሀገራት ወደ ሆኑት ብሩንዲ፣ ኬንያና ጅቡቲ ይጓዛሉ። የሶማሊያው ፕሬዝዳንት ቃል አቀባይ አብዱል ቃድር ዲጌ ለአሜሪካ ድምጽ የአፍሪካ ቀንድ ፕሬዝዳንቱ ኢትዮጵያን አይጎበኙም ሲሉ ተናግረዋል። በሶማሊያ በሺዎች የሚቆጠሩ የኢትዮጵያ ወታደሮች ጸጥታ ለማስከበር የተሰማሩ ቢሆንም ነገር ግን በጎርጎሮሳውያኑ 2024 መግቢያ ላይ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የተፈራረመችው አጨቃጫቂ ውል ሶማሊያ ሉዓላዊነቴን ጥሳለች በሚል አስቆጥቷታል። የኢትዮጵያ ሰራዊት በፊታችን ታህሳስ ሙሉ ለሙሉ ከሶማሊያ ለቆ የሚወጣ ሲሆን ሁለት የሶማሊያ ባለስልጣናት ምንጮች ግብጽ በሶማሊያ የአፍሪካ ቀንድ ሰላም አስከባሪ ተልእኮ አባል ለመሆን ጥያቄ ማቅረብ ባን አረጋግጧል። የሶማሊያው ፕሬዝዳንት ቃል አቀባይ አብዱል ቃድር ዲጌ በሶማሊያ ቀጣዩ የሰላም አስከባሪ ማን እንደሚሆን መታየቱ ገና እንደቀጠለ ነው ብለዋል። የኬንያ ፍርድ ቤት የምክትል ፕሬዝዳንት ምርጫውን አገደ። የኬንያ ህግ አውጪዎች የሀገሪቱ የቀድሞ ምክትል ፕሬዝዳንት ሪጋቲ ጋቻውጋን በከባድ የስነ ምግባር ጉድለትና ፕሬዝዳንቱን በማቃለል ክስ ከስልጣናቸው እንዲነሱ በማድረግ ፕሬዝዳንት ዊሊያም ሩቶ ለተተኪ ምክትል ፕሬዝዳንትነት እጩ አድርገው ያቀረቧቸውን በማጽደቅ ድምጽ ከሰጡ ከአንድ ቀን በኋላ የኬንያ ፍርድ ቤት አዲሱ ምክትል ፕሬዝዳንት አግዷቸዋል። ሩቶ ምክትል ፕሬዝዳንት ጋቻጓ ከስልጣናቸው እንደተነሱ የምክትል ፕሬዝዳንትነቱ ስልጣን ሹመት ለማካሄድ ጊዜ አላጠፉም። ተተኪ ፕሬዝዳንት ለመምረጥ ተጨማሪ የሁለት ሳምንት ጊዜ ነበራቸው። ዊሊያም ሩቶ ምርጫ ለማድረግ ምክትል ፕሬዝዳንት ጋቻጓን እንዲተኩ የሀገር ውስጥ ጉዳይ ሚኒስትር ኩቱሬ ኩንዲኪን በፍጥነት ለእጩነት ያቀረቡ ሲሆን ከሰዓታት በኋላ የኪንዲኪ ሹመት ያለምንም ድምጽ ተአቅቦና ተቃውሞ በ236 የብሔራዊ ምክር ቤት አባላት ድምጽ ጸድቋል። ፍርድ ቤቱ አርብ ዕለት በሰጠው ብይን የቀድሞ ምክትል ፕሬዝዳንት ጋቻጓ በመተካታቸው ዙሪያ የተወሰደውን እርምጃ በመቃወም ያቀረቡት አቤቱታ የህዝብ ጥቅም ጥያቄዎች ዙሪያ ጠቃሚ የህግ ጥያቄ አስነስቷል ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የእስራኤሉ ጠቅላይ ሚኒስትር መኖሪያ ቤት ላይ ጥቃት ተቃጣ። የኢራኑ መሪ ባለፈው ዓመት በጎርጎሮሳውያኑ ጥቅምት 7 ሐማስ የፈጸመው አሰቃቂ ጥቃት ዋና የእቅዱ መስራች የሆኑት የሐማሱ መሪ መገደላቸውን ተከትሎ ሐማስ ከእስራኤል ጋር የሚያደርገውን ትግል እንደሚቀጥል قال بكبوبت بزي وقت إسرائيلو تكلانستر بينايا من نيتانيهو منوريا بيتن إلا ما يدرقا يدرون تكات من ماينس كودات سادرس مكشفون يسرائيل منقست زاري قدامي تناقوال بانس أروبا غزا يهوسبيتال بالسلطاناتنا يأسوشيتد بريس القابين دقلزوت إسرائيل بفت سمتشاتشو تلايو تكاتو چسانات انجمرو بتنشو هاي عند سووش تقرلوال زاري قدامي مالدا كليبانو ساكتا جايمت داون يسوال بادرون تكاتي مستنك قدمزوش بإسرائيل بكفتين هوني تاسيج وهو نبريلو يسرائيل منقست قالاك أباي مقلجا تكاتو بتفت سمت بتوقت በኪሳሪ አበ ምገኙ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መኖሪያ ቤት እሳቸውም ሆኑ ባለቤታቸው እንዳልነበሩ አስተውቆ በሰህዮት ላይ የደረሰ ጉዳት የለም ብሏል። በመስከረሞር የየመን ሁቲ አማጽያን የኔታንያሁ አውሮፕላን በቴል አቪቭ በሚገኘው ቤን ጉሪዮን አየር ማረፊያ ሰርፍ ባሊስቲክ ሚሳኤል ማስወንጨፋቸው ይታወሳል። የኔታንያሁ መኖሪያ ቤትን ኢላማ ካደረገው የድሮን ጥቃት በተጨማሪም ቀዳሚ ማለዳ ላይ በሰሜን እስራኤል ከሊባኖስ የተነሱ ወደ 55 የሚጠጉ ኢላማዎች ላይ መተኮሱን እስራኤል ጦር አስታውቋል። የተወሰኑት መክኗን የተባለ ሲሆን በሰው ላይ የደረሰ ጉዳት ስለመኖሩ እስካሁን የተገለጸ ነገር የለም። በመጨረሻም የቡድን 7 መከላከያ ሚኒስትሮች ጉባኤ ተጀመረ። በመካከለኛው ምስራቅ ያለው ግጭት እየተባባሰና የዩክሬን ጦርነት ሶስተኛ ክረምቱን እየያዘ ባለበት በዚህ የውጥረት ወቅት የቡድን 7 አባል ሀገራት መከላከያ ሚኒስትሮች ጉባኤ በጣሊያን ተጀምሯል። የቡድን 7 አባል ሀገራቶች ወቅታዊ ፕሬዝዳንትነቱን ያዘችው ጣሊያን የሰሜን አትላንቲክ ኬክ አልኪዳን ጦር ኔቶ መቀመጫ በሆነችው ኔፕልስ ጉባኤውን እያስተናገደች ነው። ለኔቶ ሐላፊ ማርክ ሩቴና ለአውሮፓ ህብረት የውጭ ጉዳይ ፖሊሲ ሐላፊ ለሆኑት ጆሴፍ ቦሬል እንዲሁም ለጉባኤው ታዳሚዎች አቀባበል ያደረጉት የጣሊያኑ የመከላከያ ሚኒስትር ጉአዶ ክሬሴቶ ዛሬ እዚህ መሰባሰባችን ዴሞክራሲያዊ ስርዓታችንን ለመገደብ ለሚጥሩ ሁሉ ጠንካራ መልእክት ያስተላልፋል ብዬ አምናለሁ በማለት ተናግሯል። ጉባኤው በዋናነት የዩክሬን ጦርነት ላይ ትኩረቱን ቢያደርግም በአፍሪካና በፓስፊክ እስያ የጸጥታ ጉዳዮች ላይም የሚወያይ ይሆናል። አድማጮች ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ጥቅምት 9 ፕሮግራማችንን ነው እየተከታተላችሁት ያላችሁት። ዝግጅታችንን ከአጭር ሞገድና ከኢትዮሳት በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ ልትከታተሉ ትችላላችሁ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። ወደ መሰናዶቻችን በቀጥታ እንዘልቃለን። የፍሪደም ሃውሱ የዲጂታል ነጻነት አመታዊ ሪፖርት በዲጂታል ወይም በአጠቃላይ በኢንተርኔት አጠቃቀም ላይ ያለው ነጻነት ለተከታታይ ለ14 አመታት ማሽቆልቆሉን ፍሪደም ሃውስ የተሰኘው ተቋም ባወጣው አመታዊ ሪፖርት ላይ አመልክቷል። በዚህ ጥናት ከተካተቱ ሀገራት ውስጥ 41 በሚሆኑት በያዝነው አመት ምርጫ የሚካሄድ በመሆኑ ሁኔታውን አሳሳቢ እንደሚያደርገውና ነጻና ክፍት የሆነ የኢንተርኔት አገልግሎት ዲሞክራሲ እውን ይሆን ዘንድ ወሳኝ መሆኑን የዘርፉ ባለሙያዎች አሳስበዋል። ኢትዮጵያም በጥናቱ ከተካተቱት ሀገራት አንዷ ስትሆን ኢንተርኔት ሆን ተብሎ ከሚቋረጥበት የማህበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች ከሚታገዱበት ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ የተነሳ የአካል ጉዳት ከሚደርስባቸውና ከሚገደሉበት ሀገራት ተርታ ተመድባለች። ይህንን ሪፖርት የተመለከተው ባልደረባችን እንግዱ ወልዴ ከቪኦኤዋ ቬሮኒካ ባልዴራስ ኢግሊሲያስ ዘገባ ጋር አጣምሮ ተከታዩን አሰናድቷል።
በጥናቱ ከተካተቱት 38 የአፍሪካ ሀገራት መካከል የኢንተርኔትን ነጻነት በተመለከተ ኢትዮጵያ የመጨረሻውን ደረጃ ይዛለች። የፍሪደም ሃውስ አመታዊ ጥናት እንዳመለከተው ኢትዮጵያ የማህበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች የሚታገዱበት፣ የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ መረቦች ሆን ተብለው የሚስተጓጎሉበት፣ የመንግስት ደጋፊ የሆኑ አስተያየት ሰጪዎች በኢንተርኔት ላይ የሚደረጉ ውይይቶችን የሚቆጣጠሩበት፣ ብሎገሮች ወይም ሌሎች የኢንተርኔት ተጠቃሚዎች በሰጡት የፖለቲካም ሆነ የማህበራዊ ጉዳዮች አስተያየት ምክንያት ከሚታሰሩበት፣ ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና በእስር ላይ ሳሉ ጭምር ከሚገደሉበት ሀገራት ተርታ ተመድባለች። በዚህ ምክንያት በፍሪደም ሃውስ መለኪያዎች መሰረት በኢንተርኔት አጠቃቀም ረገድ ኢትዮጵያ ነጻ ካልሆኑ ሀገራት ተርታ ተመድባለች። የሰብአዊ መብት ቡድኑ ፍሪደም ሃውስ በ72 ሀገራት ባደረገው ጥናት መሰረት የድረ ገጾች መገደብ፣ የማህበራዊ ሚዲያው ላይ የሚታየው ገደብ፣ በኢንተርኔት ላይ የሚሰሩ የማህበራዊ አንቂዎች ለእስር መዳረግ በመላው ዓለም የኢንተርኔት ነጻነት አደጋ ላይ መውደቁን አመላካች ነው ብሏል። ኪያን ቨስቲንሰን በፍሪደም ሃውስ ተመራማሪ ናቸው።
We looked specifically at 41 countries around the world.
በመላው ዓለም ምርጫ የሚካሄድባቸውን 41 አገራት ተመልክተናል። ፓርቲዎችና እጩዎች የተለያዩ መልእክቶችን ለማስተላለፍና ብዛት ያላቸውን ድምጽ ሰጪዎች ለማግኘት ሰሰራጭ ልህቀትን መጠቀማቸውን ታዝበናል።
ይህ በዲሞክራሲ ላይ ያለንን አመኔታ የሚሸረሽርና ድምጽ ሰጪዎችን የሚያሳስት እንደሆነ ተመራማሪው አክሎ ተናግረዋል። በኢንዶኔዥያ ሁለቱ ፕሬዝዳንታዊ ተፎካካሪዎች አኒየስ ባስዌዳን እና ፕራቦዎ ሱቡአንቶ አረብኛ ቋንቋ መናገር እንደማይችሉ የታወቀ ሙስሊም ድምጽ ሰጪዎችን ለመሳብ ሲባል አረብኛ እንደሚናገሩ ተደርጎ የሐሰት ቪዲዮ ተቀናብሮ ተሰራይቷል። በወቅቱም ሐሰተኛ መረጃዎችን በማጣራት ላይ የሚሰሩት ማህበራዊ አንቂዋ ሳንቲ አስቱቲ በጉዳዩ ላይ ለቪኦኤ አስተያየታቸውን ሰጥተው ነበር።
በምርጫ ወቅት በፌዝ መልክ የሚተላለፉ መልእክቶች ተቀናቃኞችን ለማሳቃት ብቻ ሳይሆን የሚደግፉትን እጩ አጉልቶ ለማቀረብም ጥቅም ላይ እየዋሉ ነው።
ቢሆንም በፍሪደም ሃውስ ጥናት ኢንዶኔዥያ በአስከፊ ደረጃ ላይ አልተመደበችም። በቻይና ገዢው የኮሙኒስት ፓርቲ በኦንላይን ላይ የሚደረግን ተቃውሞ ላለፉት 10 ዓመታት ሲገድብ ቆይቷል። በዚህ ዓመትም ኪያን ቨስቲንሰን እንደሚሉት ብቸኛዋ የኢንተርኔት ነጻነት ገዳቢ ሀገር አይደለችም።
Myanmar military has sought to build a mass censorship and surveillance.
የሚያንማር ሰራዊት በአገሪቱ የሚገኙትን ተቃዋሚዎች የኢንተርኔት አጠቃቀም ለመገደብ በስፋት ሳንሱር በማድረግና በመከታተል ላይ ነው።
የፍሪደም ሃውስ ሪፖርት ሁሉም ነገር ተስፋ አስቆራጭ እንዳልሆነም አመልክቷል። በአፍሪካዊቱ ዛምቢያ የሚገኘው የሲቪል ማህበራት በዲጂታል መስክ ላይ የሚደርሰውን ጫና ተከላክለዋል። ቺሊ ደግሞ በኦንላይን ላይ ሰብአዊ መብትን ለማስከበር ከለላ ማድረጓ ተጠቅሷል። በአሜሪካ ፕሬዝዳንታዊ ምርጫው በተቃረበበት በዚህ ወቅት ኢንተርኔት የተነቃቃ የተለያዩ ሐሳቦች የሚስተናገዱበትና ነጻ መሆኑን ጥናቱ አመልክቷል። ነገር ግን በአገር ውስጥ ባሉም ሆነ በውጭ ተዋናያን አማካይነት የሚሰራጩ አሳሳች መረጃዎች በኢንተርኔት ላይ እንደሚታዩ የፍሪደም ሃውስ ባልደረባ ኪያን ቨስቲንሰን ያስጠነቅቃሉ።
Actors who may be connected to this
እነዚህም ከሩሲያና ከቻይና መንግስታት ጋር ግንኙነት ያላቸው አካላት ናቸው። በኢራን መንግስት የሚደገፉ ተዋናያንም በፕሬዝዳንታዊ ምርጫ ዘመቻዎች ላይ ማነጣጥራቸውን ተመልክተናል።
በዲጂታል መስክ በሚታየው የነጻነት ሁኔታ ላይ ትኩረት እንዲደረግ በማድረግ ፖሊሲ አውጪዎችና የግል ዘርፉ በተለይም በምርጫ ወቅት ሰዎች በነጻነት ኢንተርኔትን መጠቀም እንዲችሉ መላዎችን እንዲፈጥሩ ያደርጋል የሚል ተስፋ እንዳላቸው የመስኩ አጥኚዎች ይናገራሉ። በጥናቱ ከተካተቱት 72 ሀገራት ውስጥ በ27ቱ የሰብአዊ መብት ጥበቃው እጅግ ተዳክሟል። ቻይናና ሚያንማር የኢንተርኔት ነጻነትን በተመለከተ በዓለም እጅግ አስከፊ ሀገራት ሆነው ተመዝግበዋል። በግል ኔትወርኮች ወይም VPN ላይም ያላቸውን ክልከላ አጠናክረዋል። አይስላንድ በኢንተርኔት ነጻነት አንደኛውን ደረጃ ስትይዝ፣ አፍሪካዊቷ ዛምቢያ ደግሞ ከፍተኛ መሻሻል ያሳየች ተብላ ተጠቅሳለች። በየዓመቱ የሚካሄደው ጥናት ለመጀመሪያ ጊዜ በተመለከታቸው ቺሊ እና ኔዘርላንድስ በመረጃ መረብ ላይ ሰብአዊ መብትን እንደሚያከብሩ ተስተውሏል። በጥናቱ ከተካተቱት ሀገራት ውስጥ 3/4 በሚሆኑት ሐሳባቸውን በሰላማዊ መንገድ የገለጹ ሰዎች ጭምር እስከ 10 ዓመት በሚደርስ እስራት ተቀጥተዋል። በ43ቱ ሀገራት ሰዎች በመረጃ መረብ ላይ ሐሳባቸውን በማካፈላቸው ብቻ አካላዊ ጉዳት ደርሶባቸዋል ወይም ተገድለዋል። የትጥቅ ግጭት በሚካሄድባቸው ሀገራት ደግሞ የኢንተርኔት መዘጋት ወይም መረጃ መረቦችን በመጠቀም ሐሳባቸውን በሚገልጹ ሰዎች ላይ በሚደርስ የበቀል እርምጃ ምክንያት ግጭቶቹ ከሚያስከትሉት ጉዳት በተጨማሪ አደገኛ ሁኔታዎችን እንደሚፈጥርባቸው ተጠቁሟል። ሳንሱር እና በኢንተርኔት ላይ የሚወጡ መረጃዎችን አጣሞ ማቅረብ የምርጫ ውጤቶች ወደ ተፈለገው እንዲያጋድሉ፣ ድምጽ ሰጪዎች በእውነተኛ መረጃ ላይ ተመስርተው የራሳቸው ውሳኔ ላይ እንዳይደርሱና ድምጻቸው ተሰሚነት እንዳያገኝ አድርጓል። ይህም በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ውስጥ ቢያንስ በ27ቱ ተስተውሏል። በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ከግማሽ በላይ የሚሆኑት ደግሞ ይህን ችግር ለመቅረፍ እርምጃዎችን ወስደዋል። በመረጃ መረብ ላይ የሚደረግ ሳንሱርና መረጃን አጣሞ ማቅረብ እጅግ እየጨመረ መምጣቱን የፍሪደም ሃውስ ጥናት አመልክቷል። ጥራት ያለውና አስተማማኝ መረጃ ያለመኖር ሰዎች አስተሳሰባቸውን እንዳይቀርጹ አሳባቸውንም እንዳይገልጹ በማህበረሰባቸው ውስጥ ውጤታማ ተሳትፎ እንዳያደርጉ እንዲሁም መንግስትንም ሆነ ተቋማትን ተጠያቂ ለማድረግ እንዳይንቀሳቀሱ ይገድባል ሲል ጥናቱ አመልክቷል። ተአማኒነት ያለው የመረጃ መረብ ለመገንባትና ለኢንተርኔት ነጻነት በቁርጠኝነት መስራት እንደሚያስፈልግም ጠቁሟል። በዓለም ከሚገኙ ኢንተርኔት ተጠቃሚዎች ውስጥ 86.7 በመቶ የሚሆነውን ህዝብ የሸፈነው ጥናት 35 በመቶ የሚሆኑት ነጻ እንዳልሆኑ አመልክቷል። 17 በመቶ የሚሆኑት ተጠቃሚዎች ብቻ ነጻ እንደሆኑም ተመልክቷል። በዓለም 5 ቢሊዮን የሚሆነው ህዝብ የኢንተርኔት ተጠቃሚ ሲሆን በፍሪደም ሃውስ 14ኛው ጥናት መሰረት 79 በመቶ የሚኖሩት ፖለቲካዊ፣ ማህበራዊ ወይም ሃይማኖታዊ ጉዳዮችን የተመለከቱ ጽሑፎችን በኢንተርኔት በማጋራታቸው ብቻ ለእስር በሚዳረጉባቸው አገራት ነው። በጥናቱ መሰረት 67 በመቶ የሚሆኑት ደግሞ የሚኖሩት በኢንተርኔት ላይ ባሰፈሩት መልእክት ምክንያት ለጥቃት በሚጋለጡበት ወይም በሚገደሉበት አገራት ውስጥ ነው። በኢትዮጵያ ያለውን የኢንተርኔት አጠቃቀም ስንመለከት በያዝነው የፈረንጆች ዓመት መጀመሪያ ላይ በተደረገ ዳሰሳ በኢትዮጵያ 24.83 ሚሊዮን የኢንተርኔት ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 14.4 በመቶ እንደሆነ ዴታ ፖርታል የተሰኘና እንዲህ አይነት ጉዳዮችን በመላው ዓለም የሚከታተል ተቋም አመልክተዋል። በዚህ መሰረት በኢትዮጵያ 103.3 ሚሊዮን የሚሆነው ህዝብ ወይም 80.6 በመቶ የሚሆነው ህዝብ የኢንተርኔት ተጠቃሚ እንዳልሆነ የድርጅቱ ዳሰሳ ያመለክታል። በተመሳሳይ ወቅት ኢትዮጵያ 7.05 ሚሊዮን የሚሆኑ የሶሻል ሚዲያ ተጠቃሚዎች እንዳሏትና ይህም ከአጠቃላይ ህዝቡ 5.5 በመቶ እንደሆነም የዴታ ፖርታል ሰነድ ያመለክታል። 77.39 ሚሊዮን የተንቀሳቃሽ ስልክ ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 60.4 እንደሆነም ተመልክተዋል። አድማጮቻችንና ተመልካቾቻችን በፍሪደም ሃውስ ሪፖርት ላይ የኢትዮጵያ መንግስት ባለስልጣናት አስተያየት እንዲሰጡ ያደረግነው ሙከራ አልተሳካም። ወደፊት የመንግስትን አስተያየት ካገኘን ይዘን እንቀርባለን።
እንግዶልን ለዘገባው እናመሰግናለን። በመቀጠል ደግሞ ደገምገም ያደረገ ያለው የመሬት መናወጥ በባለሙያዎች ይተነተናል። ኢትዮጵያ ለመሬት መንቀጥቀጥ ምን ያህል ተጋለጠች ናት? ከሰሞኑ በአዋሽ ፈንታሌ አካባቢ ከአንድ ወር በላይ የቆየ የመሬት መንቀጥቀጥ እየተከሰተ ነው። ከአዋሽ ፈንታሌ አካባቢ የተነሳው የመሬት መንቀጥቀጥ ንዝረቱ በአዲስ አበባ ከተማና በሌሎችም አካባቢዎች በተደጋጋሚ ተሰምቷል። የኢትዮጵያን ቀጣይ የመሬት መንቀጥቀጥ ተጋላጭነትና አደጋው በተለይ በከተሞች አካባቢ ቢከሰት ጉዳቱን መቀነስ የሚቻልበትን መንገድ በተመለከተ የዘርፉን ባለሙያዎች በማነጋገር ኬኔዲ አባተ ተከታዩን ትንታኔ አዘጋጅቷል።
በአፋር ክልል ዞን 3 በመትገኘው አዋሽ ፈንታሌ ወረዳ የተከሰተው የመሬት መንቀጥቀጥ አደጋ ከአንድ ወር በላይ መቀጠሉን የአካባቢው ነዋሪዎችና የዘርፉ ተመራማሪዎች ይገልጻሉ። በአካባቢው የተከሰተ ያለው የመሬት መንቀጥቀጥ 165 ኪሎ ሜትር ርቀት ላይ በመትገኘው በአዲስ አበባ ከተማና በሌሎችም ከመሬት መንቀጥቀጡ መነሻ ጀምሮ በዙሪያው ተመሳሳይ ርቀት ላይ ባሉ ስፍራዎች ንዝረቶችን ፈጥሯል። በአዋሽ ፈንታሌ የመሬት መንቀጥቀጡ መቀጠሉን የሚገልጹት የአካባቢው ነዋሪዎች ይህም የተለያዩ ጉዳቶችን ያስከተለ እንደሚገኝና ቀጣይ ስጋትም መፍጠሩን ተናግረዋል። ኑሪ ሹክና አስተያየታቸውን ከሰጡን ያዋሽ ፈንታሌ ነዋሪዎች አንዱ ናቸው።
ከጀመረ ወራ ከምናምን ይሆናል እና ከዛ ድረስ ያው መሬቱ ደግሞ በጣም እየተነጠቀ ነው። አሬ ደግሞ እንደ ከባድ መሰረ ይቷል እንደ ከባድ መሰረ ይቷል።
በወር ከምናምን ጊዜ ውስጥ እንደው በየቀኑ ይንቀጠቀጣል ስሜቱ አለ ወይስ በየስንት ቀኑ ነው የሚሰማው? አዲስ ከዚህ በፊት ያልነበረ ነው?
አዎ ና ያው ምን እንደምንለው አናውቅም። በጣም ያሰጋው ነው ታለው።
ሌላው የአካባቢው ነዋሪ ፍቅሩ ማሞ ደግሞ ተከታዩን ብሏል።
አዛ አካባቢ ነኝ ከጀመረ አንድ ወሩ ነው። አንድ ወር ከመናምን ነው። አካባቢው ላይ የተሰሩት ቤቶች እንደዚህ ጥንካሬ ሌላቸው ቤቶች ናቸው። በቀላሉ የሚፈርሱ ናቸው። ይሄ በድንጋይ ካባ ተከቦ የድሮ ቤቶች እንደዛ ነገሮች ናቸው። ጉዳት እየደረሰ ነው። አንዳንድ ቦታ ላይ የመሬት መሰጠቅ አለ። መሬት ተሰንጥቆ ደግሞ ከሌላ የውሃ ፍሰትን በዛ በስንጥቁ ወደ ሌላ አቅጣጫ ወደ ሰዎች መንደር እንዲገቡ ያደረገበት ቦታ አለ። ጋራዎች እየፈረሱ ነው እየተናዱ ያሉ ጋራዎች አሉ እና ያው ሰዎች አካባቢው ለቀዋሉ አብዛኛው ከተማው ሰው አልባ የሚመጣል በጣም ሁሉም ፈርሶ እየሸሸ ነው ከተማው እየወጣ ያለው
ምን ከተማ ነው
ታሩም ከተማው ወደ አዋሽ ፈንታሌ ሳሙሪ ይባላል አፋር ክልል ውስጥ በመጀመሪያ በትንሹ የነበረው ነገር እየጨመረ እየመጣ ነው አሁን ክፍተቱ ማለት ነው እና አራት ሰዓት ሙሉ ደግሞ ዝም ብሎ የሚንቀጠቀጥባቸው አካባቢዎች አሉ እዛው አካባቢያችን ላይ ሆኖ ይለያያል የመንቀጥቀጡ ሁኔታ እኛ ጋር በሶስት ቀን አንዴ በአራት ቀን አንዴ ነው 24 ሰዓት ደግሞ የሚንቀጠቀጥበት ቀን አለ አሁን እዛቸው አካባቢ ላይ ሆኖ ማለት ነው
በአካባቢው በ1973 ከተከሰተው የመሬት መንቀጥቀጥ በኋላ መሰል ክስተት ሲስተዋል የአሁኑ ለመጀመሪያ ጊዜ እንደሆነ የገለጹት በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ውሃ ሳይንስና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር ፕሮፌሰር አታላይ አየለ ከአንድ ወር በላይ ስለቆየው የአዋሽ ፈንታሌ የመሬት መንቀጥቀጥ መንስኤና ቀጣይነት አብራርተዋል።
የኛ ተቋም ይህንን እየተከታተለ ነው የቆየው እስካሁን የተመዘገበው በሬክተር ስኬል 5.3 ነው እና ከዚያም በታች 4.9 4.8 መረጃም እና ብቻ በአዲስ አበባ አካባቢና በሌሎችም ከተሞች ያው እየተሰማ ነው ያለው እና እንግዲህ ቦታው መነሻውን አውቀነዋል ከፈንታሌ ቮልካኖ ሰሜን ምዕራብ አቅጣጫ 10 ኪሎ ሜትር እንደዚህ በፈረር የሚሆን አካባቢ ነው አሁንም እየተካሄደ ነው ያለው መንስኤውም ያው ከዚህ ከስፍር ሸለቆ ተፈጥሮ ጋር ሆኖ መሬት መንቀጥቀጥ እና የቅልጣለት ወደ ላይ እየሰረገ ስለሚመጣ ነው ከጥልቀት ከስር ወደ ከመሬት ከርስ አካባቢ እና ይህ እንቅስቃሴ እየቀጠለ ነው እና አሁን እንግዲህ እንደኛ እንደባለሙያ ያው ቦታው ታውቋል መዝረሱም ቅርብ ርቀት እየተሰማ እንደሆነ ይታወቃል እና ያን ያህል የጎላ ስጋት ለአዲስ አበባ ከተማ ይፈጥራል ብለን አንጠብቅም ግን ምንድነው ሚሊዮን እንደሚችል ስለማይታወቅ ለህዝብም የማንቃት ስራ ማለት ምንም መጨናነቅ ሳያስፈልግ ማለት ነው ቦታው ከየት እንደሚመጣ ታውቋል ያው ንዝረቱ እየተሰማ ነው በዚሁም ሊቀጥል ይችላል የተወሰነ ጊዜ ሊቆምም ይችላል እና ይህንን አውቆ እንደ መንግስትም እንደ ህዝብም እንደ ባለሙያም ሁሉም የየድርሻውን እየተወጣ ግጭት እያደረጉ መቀጠል ያስፈልጋል ማለት ነው
በተመሳሳይ በአዲስ አበባ ዩኒቨርሲቲ የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር የሆኑት ዶክተር መሰለ ኃይሌ የሰሞኑ የመሬት መንቀጥቀጥ አነስተኛ የሚባል እንደሆነና በተራዘመ ሂደት በከርሰ ምድር አካባቢ ያለው ኃይል ቀስ በቀስ እየወጣ ስለመሆኑ አብራርተዋል።
የመሬት መንቀጥቀጥን ክላሲፊኬሽን ወስድ እኛው አነስተኛ የሚባሉት ውስጥ ነው የሚወድቀው። 5 በታች እስካሁን ኦከር ያረጉት 5 በታች እንግዲህ 4.9 በኦክቶበር 6 ላይ የሆነው ክሎስ ቱ ሞዴሬት ነው። ሊነኒ ኬዝ አሁን እነኚ ያሉት ከፍተኛ በጣም ደካማ ህንፃ እዛው በደረሱበት አካባቢ ካልሆነ ከፍተኛ ጉዳት አያደርሱም። ያው እንዳየናቸው የሆነ አንዳንድ በጣም ጠንካራ ያልሆኑ ቤቶች ክራክ አድርገዋል። የዚህ ሰሞኑን ማለት ነው። የሚገርመው ግን ብዛት አላቋረጥም። ዛሬም ነበረ ሰዎች ትንሽ ይሄኛው ለምሳሌ አንድ ትልቅ ፎልት እየተንቀሳቀሰ ነው። ጀነራል ፎልት ኤሪያ ተመሀከር ሬፕቸር እያደረገ ኤነርጂ ሪሊዝ እያደረገ ነው ያለው። በሳይንሱ ሲታይ እነኝት ትንሽ ማለትም 4.5-4.6 ክፉ አይደሉም። ለምን ኢነርጂ ነው መጨረሻ ላይ ጉልበት ነው የሚለቀው የመሬት ሲሰነጠቅ። ቀስ ቀስ እያለ በትንሽ መውጣቱ ጥሩ ነው። ካልሆነ እንግዲህ በትልቅ በአንድ ላይ መጣ ነበር ማለት ነው። እንደሚወቅ ልካለን የታፈነ ነገር አሁን አንድ የትልቅ አንድ የታፈነ ነገር ከሚወጣ ቀስ ያለ ሪሊዝ እያደረገ ነው። በሳይንሱ ጥሩ ምልክ መጥፎ አይደለም። ጥሩ ነው ለማለት ሳይሆን ዝም ብሎ አንድ የሚፈነዳ ነው ትልቅ ሊመጣ የሚችለው። አሁንም ግን የለም ለማለት አይቻልም። ለምን አንድ አሁን የምናወራቸው የተለያየ ፎልቶች በተለያየ ቦታ አኪሚሌት አድርጎ በቃ እነኝህ ደከም ሲሉ አንድ ተለቅ ያለም ነገር ሊመጣ ይችላል። ግን በቤዚክ ሳይንሱ ትንሽ ሬሊዝ ማድረጉ እንደ ክፋት አይታይም። ግን ያ የጥንቃቄውና ዝግጅቱ መሆን ያለበት ትልቆቹ የመጡት ይህን ሰሞን ካለውን ጋር ተያይዘው ቢሆን ከዚያም በኋላ ይመጣሉ። በቃ ቀኑን ነው ማናውቀው።
ኢትዮጵያ በታሪኳ የመሬት መንቀጥቀጥ ክስተቶችን ማስተናገዷን የሚገልጹት ዶክተር መሰለ ኃይሌ ስምጥ ሸለቆ የሚያገኛት በመሆኗ ይህ የመሬት መንቀጥቀጥ ወደፊትም እንደሚኖር ተናግረዋል። በአዲስ አበባ ከተማ ደግሞ 7.4 ሬክተር ስኬል የሚመዘገብ ከባድ የመሬት መንቀጥቀጥ ሊከሰት እንደሚችልም የጥናት ውጤቶች እንደሚያመለክቱ አስረድተዋል።
ይሄ ጥሩ ማስጠንቀቂያ ነው። መሬት መንቀጥቀጥ ሁሌም ነበር በአገሪቱ በጣም ትልቆችም ደርሷል። ከዚህ በፊት በታሪክ አለ። ለምሳሌ በጣም በቅርብ ጊዜ 100 ዓመት እንኳን ብንወስድ 6.8 6.8 ማለት አሁን ኦከር ባደረጉት እንግዲህ በሺዎች በመቶ 200 እጥፍ እንደማለት ነው። የካራ ቁሬም እንደዚህ 1953 6.6 1960 ሰርጎ 6.4 እንግዲህ 3 እንደዚህ የተለያየ ሞሜንት ማምንትራቸው አሉ። የመሬት መንቀጥቀጥ አላት ኢትዮጵያ ምን ሪፍት ቫሊ ስካል ድረስ ሁሌም ይኖራል፣ ትልቅም ይኖራል። ለምሳሌ በመቶ ዓመት ውስጥ 6.8 100 ኪሎ ሜትር ርቀት ላይ ደርሷል። ያ ማለት ወደ 7000 ቶን ኦፍ ቲኤንቲ ነው። እጅ አሁን እዚህ ያንቀጠቀጠችን በቀደም ወደ 169 tons of TNT ይሄኛው ደግሞ 7,139 መውሰድ ነው። እና እንደሱ አይነት የመሬት መንቀጥቀጥ ምሳሌዎች አሉ። በስታስቲካል ደግሞ አንድ ጥናት እኔም አድርጌ ነበር እንደ ትምህርት ፓርት 7.4 ለአዲስ አበባ ሊደርስ ይችላል። ስታስቲካል ይሄ የጉተንበርግ ሪሌሽን ይሉታል። ከዚህ ፊት ኦከር ያረጉት ዳርስኩ የካርገ ስታስቲካል 7.4 7.4 ማለት እንግዲህ ሀይቲን አፍርሶ 230,000 ሰው የሞተበት 7.2 ነው። ኦቤ ጃፓንን የሚያክል ርዝቆ የተዘጋጀ አገር 6,700 ሰው ሞቶ የ80 ቢሊዮን ያህል ጉዳት ሳይፈረሰው እና ድልድይ የፈረሰው 7.2 ነው። ኢትዮጵያ ለአዲስ አበባ 7.4 ኦከር ሊያደርግ ይችላል።
አዲስ አበባን ጨምሮ የኢትዮጵያ ልዩ ልዩ አካባቢዎች ለመሬት መንቀጥቀጥ ተጋላጭ መሆናቸውን ከግምት በማስገባት አዲስ የሚገነቡ ህንጻዎች ሊደረግላቸው ስለሚገባው ጥንቃቄና ነባሮቹ ላይ ሊደረግ ይገባል ስላሉት የማጠናከር ስራም ዶክተር መሰለ አብራርተዋል።
ከህንጻ አሰራራችን ጋር ደግሞ ሲታይ ለምሳሌ በ2010 ላይ ጥሩ እንትኖች አሉ። ምሳሌ አለ በአለም ላይ እንደ መማሪያ የሚወሰድ ቺሊ 8.8 እርዝኩዌክ ኦከር አረገ። ቺሊ በጣም ትልቅ ነው። 8 ሃይቲን ወዛን 7.2 ኦከር አረገ። አስተውላችሁ 230,000 ሰው ሞተ። ኦልሞስት ዋና ከተማ ፕሪንስም ሌሎቹም ፈረሱ እንዳለ። ቺሊ ላይ ግን ያ 8.8 525 ሰው ነው የሞተው። ምንድነው ጥሩ ዝግጅትና የህንፃ ዝግጅት ያለበት በርግጥ ወደ ገጠር ኦከር ሲያረግ ከተማ ኦከር ሲያረግ ይለያያል። ይሄ ራሱ መርዝ እኮ ይካሁን አዋሽ ኦከር ያደረገው አዲስ አበባ መካከል የፍልውሃው ቢሆን ኖሮ ያንን ኦከር ያደረገው ያው ነገሮች ይኖራሉ። ግን ዞሮ ዞሮ እኛ በቂ ዝግጅት የህንፃ ዲዛይኑ ላይ ያለ ድክመት ዲዛይኑ እንኳን ኮዱ ጥሩም ቢሆን የመሀንዲስ ችሎታና ያንን በደንብ በሳይንሳዊ መንገድ ዲዛይን የማድረግ ከዘርማ ዝርዝሮች ይፈልጋሉ። ትልቁ ነገር እንግዲህ ያው ህንፃዎቹን ዲዛይን ኮድ አለን ከ77 በፈረንጆች ጀምሮ ሲያንን የተሰሩትን ሳንተው አዲሶቹን በጣም በጥንቃቄ ዲዛይኑን በጥንቃቄ መስራት ዲቴይሊንግ መስራት ህንፃው ሲሰራ ደግሞ መቆጣጠር በደንብ አንዱ እሱ ነው። ላለፉት ደግሞ ሬትሮ ፊቲንግ ይባላል። ኢቫሉዌት ይደረጉና ባለው ሳይዝ ለምሳሌ ኮቤ ከጃፓን ኮቤ እርስኩዌክ በኋላ 1997 እኔ ትምህርቱን ጨርሼ ልክ ኮንሰልተንት ጋር የተቀጠርኩበት ጊዜ ነበርና በቃ ያሉትን ህንፃዎች የኒክለር ፓሮ ቼክ ማድረግ ነው የሰራ ነው። እንዲህ አይነት ነገሮች ያስፈልጋሉ እና ብዙዎች ህንፃዎች ተጠናክረዋል። ቢያንስ ብዙ ሶስት የሚሰረሰባቸው እንደ ስቴዲየም ያሉ እንደ ቤተ ክርስቲያን እንደ መስጊድ ስብሰባ አዳራሽ ኢምፖርታንት የሆኑ ሆስፒታሎች የኮማንድ ሴንተር ያለባቸው የሀገሪቱ አመራር ያለበት የካምፓኒዎች ኢምፖርታንት አሴት ያለበት መርዛማ የሆኑ ነገሮች ያሉበት ቦታ የቴሌኮሙኒኬሽን ህንፃዎች የግድ ተጠንቶ መጠናከር ይኖርባቸው። ይሄ ከህንፃ ጋር
የአዋሽ ፈንታሌው የመሬት መንቀጥቀጥ ስለ ክስተቱ መኖር ጥሩ ማስተማሪያ ነው የሚሉት ፕሮፌሰር አታላይ አየለ በበኩላቸው መንግስት ምክረ ሀሳቦችን ለመተግበር ዝግጁ መሆን እንዳለበት አስገንዝበዋል።
በተለያየ
አንዳንድ ጊዜ ሲፈጠሩ በሚዲያም እንደዚህ በእናንተም በቮይስ ኦፍ አሜሪካም በተለያዩ ሚዲያዎች እኮ እንደዚህ ስንናገር ኖረናል እኮ እና የሚሆን አይመስለውም ሰው ባለሙያው ራሱ ሲቪል መሐንዲሶችም ህዝቡም እንደዚህ እኛ ጋር የሚፈጠር አይመስለንም ነበር። አሁን ይሄ እንደውም እንደ መልካም አጋጣሚ ተወስዶ የምንለው ነገር እውነት እንደሆነ መሬት መንቀጥቀጥ ሆነ የእሳተ ገሞራ ፍንዳታ አደጋ ሊመጣ እንደሚችል ኢትዮጵያ ውስጥ መማር አለብን። ሊያስተምረን የሚችል ክስተት ነው። ይሄ ትምህርት ይሆነናል በኋላ የግንባታ ጥራትንም የመጠበቅ አሁን የከፋነ ጉዳት ያደርሳሉ ለን አንጠብቅም። ለምን ርቀት አለዋ 100 ኪሎ ሜትር ላይ የተፈጠረ ያለ ነገር ስለሆነ የግልጽ አለትም ስለሆነ ደግሞ ከሱ ምክንያት የመጣ ስለሆነ የመሬት መንቀጥቀጦቹ እስካሁን ካየናቸው መጠኖች ይጎላ ከዚያ ከፍላል ብለን አንጠብቅም። ግን ይሄ አስተማሪነቱን አስምረንበት እንደ የመንግስት ተቋማትም በቃ ይሄ አደጋ ሊመጣ እንደሚችል ማወቅ ያለባቸው ይመስለኛል። ህዝብም እንደዚያው ሁሉ ጊዜ አዲስ ነገር ይሆናል ሲመጣ እንጂ እኮ ከዚህ በፊት አዲስ ነገር አይደለም። አፋር ውስጥ ከዚህ በለጠ ክስተት ተስተናግዶ ያውቃል። በእሳተ ገሞራ በ97 ምርጫ ጊዜ እንደውም ከፍተኛ የሆነ ክስተት ተፈጥሯል አፋር ውስጥ ቅርብ ጊዜ ማለት ነው። ግን አብዛኛው ሰው ስላልሰማው ከሳይንሳዊ ምርምርነቱ ባለፈ ምንም የጎላ አሻራ ትቶ አላለፈም ህዝቡ ዘንድ አይታወስም ማለት ነው። ለእኛ አዲስ አይደለም እንደዚህ አይነት ክስተት በየቀኑ የምንመዘግብ በየቀኑ የምንተነትን ከሄድቦታ እንደመጣ የሚያክል መጠን እንዳለው እንኳን አይደለም የኛን ከአሁን ከቱርክ ሁሉ የሚነሳውን እኛ አካባቢ ያሉት መሳሪያዎች እኛ ይህንን በየቀኑ ትንታኔና ሎኬሽን ሁሉ እናደርጋለን ማለት ይህንን መስራት የሚያስችል የሰው ኃይልም ሆነ የተቋም ብቃት ያለው በአዲስ አበባ ዩኒቨርሲቲ የኛ የጂኦፊዚክስ ሰው ሳይንስና አስትሮኖሚ ተቋም ማድረግ የሚችል ተቋም አለ። እኛ እንደ ባለሙያ የምንጠበቅብንን እየሰራን መረጃም እየሰጠን ነው። ግን የባሰ ቢመጣ ሌላው የሚመለከተው ምን ዝግጅት አድርጓል? ሰዎችን የሚያፈናቅል ነገር ቢመጣ እንግዲህ መረጃ መስጠት ከተጀመረ ቆየ ወደ 2 ሳምንት በላይ ሊሆን ነው እና ሀቁ ይሄ መሆኑ ከታወቀ ከመንግስት ጀምሮ ከክልሉ መንግስትም ሆነ ከፌደራል መንግስት ምን እየተሰራል እስካሁን የሚለው ይህን መልዕክት ማስተላለፍ ፈልጋለሁ።
የመሬት መንቀጥቀጥ አደጋ በሚያጋጥምበት ጊዜ ህብረተሰቡ ማድረግ ስላለበት ጥንቃቄም ምሁራኑ አብራርተዋል። ዶክተር መሰለ ኃይሉ
ለምሳሌ ሰሞን ኮንዶሚኒየም አካባቢ ትልቅ አካባቢ ሸሽቦ ዶክቲ ተባለ እና ክልክል ነው። በርዝኩዌክ በሰከንድስ ነው የሚያልቀው። በቃ ለምሳሌ ኮቪድ 9 ሰከንድ ነው 5 ሰከንድ 4 ሰከንድ እና በዛ ፍሮቶ እየተደረሳል ከበርም አንወጣ። ስለዚህ መሮጥ የመጨረሻው አደገኛ ነው። በርግጥ እንግዲህ ፓኒክ ማድረግ ያለብን እቃ መውደድ መጻፍ ሼር መውደድ ሲጀምር ነው። ትንሽ እቃ መውደድ ምናምን ከጀመረ ጠረጴዛ ስር አንጋሰ በር ከፍተን ደግሞ የበር ፍሬክስ ለምዙ ግርግዳ መዛ ስለሌለና ፍሬሙ ራሱ ስለሚረዳ እንደዛ ብለ ወደ ላይ ማየት ነው። ኬት እየፈረሰ ነው ዝም ብሎ ድርግም የሚሉ ህንፃዎች አሉ በጣም ፖር የሆኑ ግን 95-96% ህንፃ ከአንድ በኩል ነው የሚፈርሱ። ስለዚህ ከፈረሰበት ወደ አልፈረሰበት መሸሽም ይቻላል ማለት ነው። መሸሽ ምሮ መሬት መንቀጥቀጡ ካቆመና የህንፃ የመፍረስ ድምፅ ካለ ደግሞ ማገገገግ ይቻላል። ልክ እሱ ሲቆም ያኔ ነው ቶሎ ሞት። አለበለዚያ ግን ሮተንም አናመልክም ዝም ብለን ራንድም ስንሆን በቃ እዛ ቁጭ ብለን ጠረጴዛ ስሆነ ወይም አንድ ኮርነር ሆነ አይተን የምናመልጠውን ነገር ወደ አደጋ ነው ሮጦ ለሆነም ለትንሽ ለትልቁ ስሮጥ ከደረጃ ሞልኮ ወይ በስታ መሄድ መሞት ይቻላል። የሚያሳዝነው ደግሞ ህንፃ ብዙ ጊዜ ግርግዳና ክላዲንግ የሚወድቀው ወደ ውጭ ነው። ስለዚህ ደግሞ ሄደን የት ነው በቀደማ ኮንዶሚኒየም አንድ ፎቶ አይቼ ወጥቷል ግን ህንፃው ስር የሚቆሙ ስስል መራቅ ይገባናል። ከዛ ከወጣን ህንፃው ወድቆ ሊደርስ ከሚችልበት ህንፃው 20 ሜትር ከሆነ እኛ 20 ሜትር ገደማ መራቅ ይኖርብናል። ሌሎች ሁሌ ባሲ በአጠገባችን ብናስቀምጥን አይተን እንኳን ለመውጣት በቃ ባሲ ብዙ ሰው ህይወት ያናል። እሳት ለምሳሌ መሬት መንቀጥቀጥ ካለ ቶሎ ጉታጋዝ ወይም ኢቭን ውሃ አርግ ከሰልም ከሆነ ለምን ብዙ ጊዜ ትንሽ ነገር እንኳን ቢወድቅበት ወይ መጽሐፍ ቢወድቅበት ወረቀት መጋረጃ እሱ ነው ሰው የሚፈጀው። እነኚህ ያሉ ጥንቃቄዎች በግል ማለት ነው።
በአሁኑ ወቅት የመሬት መንቀጥቀጥ ከሚስተዋልበት አዋሽ ፈንታሌ አካባቢ ጀምሮ አዲስ አበባን ጨምሮ በሰፊ ስፍራ ላይ የሚከሰተው ንዝረት መጠኑ ዝቅተኛ በመሆኑ የከፋ ጉዳት ሊያስከትል አይችልም የሚሉት ምሁራኑ፣ ሆኖም ክስተቱ እስከ መቼ እንደሚቆይና በሂደት መጠኑ ምን ያህል እንደሚሆን በይፋ መተንበይ አይቻልም ብለዋል። በመሆኑም መደናገጥ ሳያስፈልግ በመንግስትና በህዝቡ ዘንድ ጥንቃቄና ዝግጅት መደረግ እንዳለበት መክረዋል። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ሚኒስትሩ የእጅ ስልካቸውን ባለማንሳታቸው ለጊዜው አልተሳካም። ሆኖም በአዲስ አበባ መስከረም 26 ቀን የተከሰተውን የመጀመሪያውን ንዝረት ተከትሎ መስሪያ ቤቱ ባወጣው አጭር መግለጫ የአዋሽ ፈንታሌውን የመሬት መንቀጥቀጥ ንዝረት በደሴ መስመር እስከ ኮምቦልቻ፣ አዲስ አበባ፣ መተሐራና በሌሎችም ቦታዎች ተሰምቷል ብሏል። ላለፉት ቀናትም አነስተኛ መጠን ያላቸው ተመሳሳይ አይነት የመሬት ንዝረቶች ሲያጋጥሙ መቆየታቸውንም ባለሙያዎች ማመልከታቸውን የገለጸው መስሪያ ቤቱ ህዝቡ የጥንቃቄ መልእክቶችንና የዘርፉን ባለሙያዎች ምክረ ሐሳቦች ከመገናኛ ብዙሃን እንዲከታተል መልእክት አስተላልፎ ስለ መንግስት እርምጃ ግን በይፋ ያለው ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተንና ማብራሪያውን በመስጠት የተባበሩንን ባለሙያዎች እጅጉን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ደግሞ እንግዱ ወልዴ በሳምንታዊው ፕሮግራሙ የሙዚቃ ቃና አብሯችሁ ያመሻል።
ጤና ይስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎችን መራርጬ ለእናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዶልኝ ነኝ። Learning to Fly ከጅምሩ የጊታሩ ድምጽ ቀልብ የሚስበው ይህ ሙዚቃ ታም ፔቲ እና ሄርትብሬከርስ በተሰኘ የሙዚቃ ቡድን ከ30 ዓመታት በፊት የተቀነቀነ ነው። አንድ አውሮፕላን አብራሪ ማብረሩ ቀላል ነው፣ ከባዱ ስራ ግን አውሮፕላኑን ማሳረፍ ነው ሲል መስማታቸውን ተከትሎ ሁለቱ የባንዱ አባላት የዘፈኑን ግጥም ጽፈዋል። ከዕለት ዕለት የህይወት ፈተና ጋር እንዲገናኝ አድርገው ተርገውታል። Learning to Fly around. Learning to Fly በTom Petty እና Heartbreakers በተሰኘው ባንድ ነበር። የሙዚቃ ቃና ይከተላል። መታ መታ የምትለው ተአምር ግዛው ነች። ምን አይሆን የመጣው መታ መታ በተአምር ግዛው ነበር። የሬጌው ንጉስ ባብ ማርሊ ነው። ሶስት ትንሽ ወፎች በማረዳ ደጃፌ ላይ ያየው ሁሉም ነገር መልካም ይሆናል ሲሉ ዘመሩልኝ ይለናል።
Three Little Birds Bob Marley ነበر Bob Marley One Love በሚል በህይወቱና በስራው ላይ የሚያጠነጥነው ፊልም ባለፈው ወር ተለቋል። እስካሁን በአሜሪካ ብቻ በፊልም ቤቶች 93.8 ሚሊዮን ዶላር ሲያገኝ በመላው ዓለም ደግሞ 169.6 ሚሊዮን ዶላር ገቢ አድርጓል። በመከታተል ላይ የምትገኙት ከአሜሪካ ድምጽ የምትላለፍላችሁ የሙዚቃ ቃናን ነው። እንግዶ ለነኝ እስከ 4 ሰዓት አብራችሁ ልትቆዩ ጋብዛለሁ። የፓርክ ንጉስ ማይክል ጃክሰን የተጫወተው ነው። የምጋብዛችሁ ግን ከብሪትኒ ስፒርስ ጋር ማዲሰን ስኩዌር ጋርደን በእንዳረፋን አቆጣጠር 2001 የተጫወቱት ነው። ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመታት ምክንያት በማድረግ ነው። አንቺ ስትኖሪ ጥሩ ስሜት ይኖረኛል ያለ ነው። Thank you.
The Way You Make Me Feel by Michael Jackson and by Britney Spears and Bert. Kadam biyen te kaskut concert with Zaga Joe, Michael Jackson, ba musika alam yako yed betin salasa amet mifinat madr no. Wood bitiketo shi kalishet ubbati ya musika concert which andu honal ka fitan yaw itiketo aga $10,000 na Bert. ነገር ግን ማይክል ባለበት አዳራሽ ራት መብላትንና በማይክል የተፈረመ አልበምን ማግኘት ይጨምር ነበር የሚያዋጣ ይመስለኛል። ከዚህ ታሪካዊ ኮንሰርት 8 ዓመታት በኋላ በእንዳረፋን አቆጣጠር 2009 የፖፕ ንጉስ ማይክል ጃክሰን ከዚህ ዓለም በሞት ተለይቷል። የሙዚቃ ቀና ይቀጥላል። በመዋደዳችን ቴድሮስ ታደሰ በመዋደዳችን ስንቱን ችግር አየ ለፍቅር ፋጥርነ ስንቱን ፈተና አመተኛ አምባፉ ላይ በትላይ ለየ እንዲያው ባሉባ
I want to come my friend, I want to come my friend.
ቴድሮስ ታደሰና መስገነን ለሳምንት ቀጠሮ እናያዝ። እንግዶልኝ ነኝ። ሰላም።
ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ነገ እሁድ በ3 ሰዓት እስከምንገናኝ ያስተናግድኳችሁ ቆንጅ ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ ነው። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ሰላም ደሩ።